Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የትግራይ ህዝብ በዚህ ሁለት ዓመት የስልጣን ዘመኑ የተለያዩ በደሎችና ተጽዕኖዎች አሉ እየተፈጸመበት መሆኑ ያውቃሉ ወይም እየመሩትም ነው።
በትላንቱ የተወካዮች ምክር ቤት ስብሰባ የፌዴራል መንግስቱን የከሰሱት በምክር ቤቱ አንዲት የክልሉ ተወካይ ናቸው የሰማችኋቸው።
ወንጀለኞች የሉም ትግራይ ክልል ማለት አይደለም፣ ጥፋተኞች የሉም ማለት አይደለም። ደምረን ግን ትግራይ አያሰኝምና እባካችሁ አንድ ሰው ሲወቀስ ሁለት ሰው ሲወቀስ የትግራይ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም፣ በአንድ ፓርቲ የሚወከልም አይደለም።
በምክር ቤቱ አባላት ለቀረቡት ጥያቄዎች ምላሽ የሰጡት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ሙሉ ዘገባው ዜናውን ተከትሎ በሚሰማው የዕለቱ አብይ ርዕስ ይቀርባል። የኮሮና ቫይረስና በግዞች ላይ ያሳደረው ዓለም አቀፍ ፈተና ሌላው መጽሔት ትንታኔ የሚያቀርብበት ርዕስ ነው። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 2 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከዕለቱ ዜና አቅራቢ ቆንጂት ታየ ከቴክኒክ አቀናባሪው ንጉሥ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅት ታየ።
ጤና ይስጥልኝ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄዱ 4599 የኮሮና ቫይረስ ምርመራዎች 190 ተጨማሪ የቫይረሱ ተጋላጮች ተገኝተዋል። አጠቃላይ ቁጥሩ 2336 ደርሷል። ከኮሮና ቫይረስ በተገናኘ ህመም የአምስት ኢትዮጵያውያን ህይወት ማለፉንም የጤና ሚኒስቴር ዕለታዊ መግለጫ አስታውቋል። አጠቃላዩ በኮቪድ-19 ሳቢያ የሞቱት ሰዎች ቁጥር 32 መድረሱ ነው። ህይወታቸው ያለፈው ሰዎች ከ32 እስከ 85 የዕድሜ ክልል ውስጥ የነበሩ 3 ወንዶችና 2 ሴቶች መሆናቸውን የጠቆመው የሚኒስቴሩ መግለጫ 3ቱ ሰዎች በሕክምና ማዕከል የነበሩ፣ የተቀሩት 2ቱ ግን ህይወታቸው ካለፈ በኋላ በአስከሬን ምርመራ ለቫይረሱ ተጋልጠው የነበሩ መሆኑ የተገኘ እንደሆኑ ነው ያመለከተው። በሌላ በኩል በትናንቱ መግለጫ ላይ ከተገለጹት ሰዎች ውስጥ 10ሩ ከዚህ ቀደም ሪፖርት ተደርገው በሕክምና ማዕከል ያሉና ለክትትል ምርመራ የተደረገላቸው መሆናቸውን ጠቅሶ በመሆኑም ትናንት የተገለጸው የተጨማሪ የቫይረሱ ተጠቂዎች አሃዝ 136 የተባለው 126 ተብሎ እንዲስተካከል ጠይቋል። በትናንትናው ዕለት በአዲስ አበባና በሌሎች አካባቢዎች በድምሩ 18 ሰዎች ማገገማቸውንም የጤና ሚኒስቴሩ መግለጫ አክሎ አውስቷል። የራያ ቆቦ ወረዳ ከፍተኛ አመራሮችን ገድለዋል ተብለው የተጠረጠሩ 2 ሰዎች በቁጥጥር ስር ማዋሉን የሰሜን ወሎ ዞን ሰላምና ደህንነት መምሪያ አስታወቀ። ግድያውን ፈጽመው ለቀናት ተሰውረው ነበር የተባሉትን ተጠርጣሪዎች በቁጥጥር ስር ለማዋል ህብረተሰቡ ጋር ሰፊ ውይይት መደረጉን መምሪያው ጠቅሷል። የደሴው ዘጋቢያችን መስፍን አራጌ ዝርዝሩን ይዞ
የአስቸኳይ ጊዜ አዋጁን በመጣስ ከተፈቀደው ሰው በላይ እንዳሳፈረ የተጠረጠረን የባጃጅ አሽከርካሪ በቁጥጥር ስር ለማዋል ጥረት ሲያደርጉ የነበሩት የወረዳው አስተዳዳሪና የአስተዳደርና ጸጥታ ዘርፍ ኃላፊው የተገደሉት ከቀናት በፊት ነበር። ግድያውን ተከትሎ ድርጊቱን የፈጸሙትን አካላት በቁጥጥር ስር ለማዋል የጸጥታ ኃይሉ የተጠናከረ አሰሳ ሲያደርግ መቆየቱን የዞኑ ሰላምና ደህንነት መምሪያ ኃላፊ ኮሎኔል ኃይለማርያም አምባይ ለአሜሪካ ድምጽ ሬዲዮ በስልክ አስታውቀዋል።
ምርቱ በማድረስ እና አጠቃላይ ህብረተሰቡን በማወያየት ችግሩን
የፈጠሩ ሰዎች እንዲያዙ፣ የሀገር ሽማግሌዎችን በማነጋገር የገዳዮችን ቤተሰቦች በማነጋገር እጅ እንዲሰጡ የተደረገው ወደ ህግ እንዲቀርቡ ተደርገው አሁን በማረሚያ ቤት ነው የሚገኙ። አሁን በቁጥጥር ስር የዋሉ ናቸው፣ ሁለት ናቸው። ይህ ማፈላለጉ ሁኔታ በጣም ጠንከር ያለ ትምህርት ነበር የሰጠነው። ፈጥኖ ለመያዝ አልተቻለም። አጠቃላይ በአካባቢው ተሸሽገው አድፍጠው ነበር የነበሩት። ይህንን ትኩረት አድርገን የጸጥታ ኃይሉም የፖለቲካ አመራሩም ባደረገው ጥረት ነው ጫና በማድረጋችን ነው እጅ እንዲሰጡ የተደረገ።
ድርጊቱን ፈጽመዋል ተብሎ የተጠረጠሩትና በጸጥታ ኃይሉ ሲፈለጉ የነበሩት ግለሰቦች ወንድማማቾች መሆናቸውንም ኮሊኔር ኃይለማርያም ጠቁመዋል።
በሁለት አቅጣጫ ተበታትነው ነበረ። ወንድማማቾች ስለነበሩ ተነቃቅለው ነበረ የጠፉት። ሮቢት አካባቢ በሚባል አካባቢ ነው።
ተጠርጣሪዎቹ ዛሬ ሌሊትና ከትናንት በስቲያ ነው በቁጥጥር ስር የዋሉት። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ማረፋቸውን የሀገሪቱ መንግስት አስታወቀ። የቡሩንዲ መንግስት በትዊተር ባወጣው መግለጫ የ56 ዓመቱ ንኩሩንዚዛ በልብ ድካም ህመም ትናንት ሰኞ ምስራቅ ቡሩንዲ በሚገኝ ሆስፒታል ህይወታቸው እንዳለፈ አስታውቋል። ፕሬዝደንቱ በጸና መታመማቸው ትናንቱኑ ሲዘገብ የነበረ ሲሆን ሆስፒታሉ በከባድ ወታደራዊ ጥበቃ ስር እንደነበር የቪኦኤ የማዕከላዊ አፍሪካ አገልግሎት ዘግቦበታል። ንኩሩንዚዛ ቡሩንዲ ለሶስት የስልጣን ዘመን የመሩ ሲሆን ከአምስት ዓመታት በፊት ለሶስተኛ የስልጣን ዘመን ለመወዳደር በተነሱበት ጊዜ ተቃውሞና ብጥብጥ መቀስቀሱ በመቶ ሺዎች የተቆጠሩ ዜጎችም ሀገር ጥለው እንደተሰደዱ የሚታወስ ነው። ንኩሩንዚዛ ያረፉት በዘንድሮ ፕሬዝደንታዊ ምርጫ ላሸነፉት እሳቸው የመረጧቸው ተተኪ ኢቫሪስቴ ኢንዳሂሺሚዬ ስልጣን አስረክበው በነሐሴ ወር ከመሰናበታቸው በጥቂት ወራት ቀደም ብለው መሆኑ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ዜና እናልፋለን። የኒውዚላንድ ሕዝብ ኮሮና ቫይረስ ወረርሽኝን ለመከላከል ተጥለው የቆዩት የእንቅስቃሴ ክልከላ እርምጃዎች መነሳታቸውን ለማክበር ዛሬ በየምግብ ቤቱና ቡና ቤቱ ተሰብስቦ ውሏል። የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደን ከሁለት ወር በላይ ጸንተው ከቆዩት እገዳዎች እስካሁን ድረስ የቀጠሉትም እንደሚነሱ ተናግረዋል። ድንበሮቿን ግን ለዓለም አቀፍ ጉዞዎች እንደዘጋች ትቆያለች ሲሉ ዘገባዎች አመልክተዋል። አዳነች ፍስሐዬ ሌሎችንም የኮቪድ-19 ዓለም አቀፍ ይዞታ ዜናዎች ያካተተ ዘገባ ይዛ ቀርባለች።
ኒውዚላንድ በኮሮና ቫይረስ መዛመት ምክንያት ካለፈው መጋቢት ወር አንስቶ በጥብቅ የመንቀሳቀስ እገዳ ስር ከቆየች በኋላ ጠቅላይ ሚኒስትር ጃሲንዳ አርደርን አራት ደረጃ የነበረውን የእገዳ ስርዓት ወደ ዝቅተኛው ደረጃ አውርደውታል። ዓለም አቀፍ ጉዞን በሚመለከት ግን የሀገሪቱ በሮች እንደተዘጉ እንደሚቆዩ ታውቋል። በሌላ የኮቪድ-19 ዜና ደግሞ በዓለም ዙሪያ በሀገራቱ የተደረገው የመንቀሳቀስ እገዳ በሚሊዮኖች የሚቆጠሩ ሰዎችን በቫይረሱ ከመሞት ማትረፉን አዲስ በወጣ ጥናት ለማወቅ እንደተቻለ ተገልጿል። አውስትሪያ፣ ቤልጅየም፣ ብሪታንያ፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ ኖርዌይ፣ ስፔን፣ ስዊድን እና ስዊዘርላንድ ላይ በስራቸው እንዲቀጥሉ የማይገደዱ የስራ ተቋማትና የትምህርት ቤቶች መዘጋት ወደ 3 ሚሊዮን የሚሆኑ ሰዎችን ከህልፈት ሳያተርፍ እንዳልቀረ ኢምፔሪያል ኮሌጅ ለንደን የተባለው ታዋቂ ዩኒቨርሲቲ በአካሄደው ጥናት ተመስርቶ አስታውቋል። በዩናይትድ ስቴትስ የተደረገ ሌላ ጥናት ደግሞ በቻይና፣ በፈረንሳይ፣ በኢራን፣ በኢጣሊያ፣ በደቡብ ኮሪያ እና በዩናይትድ ስቴትስ የተደረጉት የመንቀሳቀስ እገዳዎች 530 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ እንዳይያዙ መርዳቱን አስታውቋል። የዓለም የጤና ድርጅት በበኩሉ የኮሮና ቫይረስ መዛመት መጠን በአውሮፓ እየተሻሻለ ቢሆንም በሌሎች የዓለም ክፍሎች እየተባባሰ ሄዷል ሲል ትላንት አስጠንቅቋል። ባለፉት 10 ቀናት ውስጥ በ9 ሀገራት ከ100,000 በላይ የቫይረሱ በሽተኞች መገኘታቸውን፣ ትላንት ደግሞ በአንድ ቀን ውስጥ 136,000 በሽተኞች እንደተገኙ መታወቁን የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስታውቀዋል። አዲስ የተገኙት የቫይረሱ በሽተኞች 75 ከመቶዎቹ አብዛኞቹ በላቲን አሜሪካና በደቡብ እስያ ባሉ 10 ሀገሮች መሆናቸውን ዶክተር ቴድሮስ ጨምረው ገልጸዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው አሃዝ መሰረት በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ የተያዙ ሰዎች ብዛት 7,142,462 ደርሷል።
በኮቪድ-19 ምክንያት ለበርካታ ሳምንታት ተዘግተው የከረሙት የደቡብ አፍሪካ ትምህርት ቤቶች ተማሪዎች ወደ ትምህርት ገበታቸው እየተመለሱ ናቸው። ቀስ በቀስ እንቅስቃሴዎችን መልሳ እየከፈተች ባለችው ሀገር የመጀመሪያዎቹ ከ7ኛ እስከ 12ኛ ክፍል ተማሪዎች ትናንት ትምህርት ጀምረዋል። ደቡብ አፍሪካ ትምህርት ቤቶቹን ካሁን በፊት ለተከፈተ ሞክራ የመምህራን ማህበራት በቂ የእጅ ጓንቶችና የፊት ጭንብሎች ስላልቀረቡ ስራና ቆማለን ብለው በመንቀሳቀሳቸው እንዳዘገየችው የሚታወስ ነው። መምህራን ስጋታቸውን ወደሚያሰሙባቸው ትምህርት ቤቶች ልጆቻችንን ስንልክ እንደማይጋለጡ እንዴት እርግጠኛ እንሆናለን ሲሉ የአንድ ተማሪ ወላጅ ስጋታቸውን ገልጸዋል። የትምህርት ቤቶች ሰራተኞች የተማሪዎቹን የሰውነት ሙቀት ይለካሉ፣ ጭንብልና የእጅ ጓንትም ይሰጣሉ። አንዳንድ ወላጆች ግን የትምህርት ቤቶችን ዝግጁነት ይጠራጠራሉ። የትምህርት ሚኒስትሯ ዝግጅቱን ሳያጠናቅቅ የሚከፈት ትምህርት ቤት የለም ሲሉ አስታውቀዋል። ደቡብ አፍሪካ ውስጥ እስካሁን ለኮቪድ-19 የተጋለጠው ሰው ብዛት ከ50,000 አልፏል። ከ1,000 በላይ በበሽታው ምክንያት ህይወታቸው አልፏል። በዩናይትድ ስቴትስ በፖሊስ እጅ ባለበት ህይወቱ ያለፈው ጥቁር አሜሪካዊው ጆርጅ ፍሎይድ የቀብር ስነ ስርዓቱ በዛሬው ዕለት ይከናወናል። ከሁለት ሳምንታት በፊት የሚኒያፖሊስ ከተማ ነጭ ፖሊስ በጉልበቱ አንገቱ ላይ ተጭኖት ህይወቱ ማለፉን ተከትሎ በሀገሪቱ ዙሪያ ባያሌ ከተሞች የፖሊስን የጭካኔ አድራጎት የሚቃወሙ ሰልፎች ተቀጣጥለው ከርመዋል። ዛሬ በቴክሳስዋ ሂውስተን ከተማ ለጆርጅ ፍሎይድ ቤተሰቡና ወዳጅ ዘመዶቹ በሚገኙበት የጸሎት ስነ ስርዓት ከተከናወነ በኋላ አስከሬኑ በሂውስተን ፖሊሶች ታጅቦ በአቅራቢያው ወደምትገኘው ፐርላንድ ከተማ ተጉዞ በዚያ በሚገኝ መቃብር ከወላጅ እናቱ ጎን ያርፋል ተብሏል። ትናንት ሰኞ በሺዎች የተቆጠሩ ሰዎች በሂውስተን ፋውንተን ኦፍ ፕሬዝ ቤተክርስቲያን ለጆርጅ ፍሎይድ አክብሮታቸውን ሲገልጹ ውለዋል፣ በሐዘንም ተሰናብተዋል። ህይወቱ ባለፈበት ሚኒያፖሊስና በተወለደባት የሰሜን ካሮላይና ሬይፈርድ ከተማም የሐዘን ስንብት ተከናውኖለታል። በትናንቱ የስንብት ስነ ስርዓት ላይ የተገኙት የቴክሳስ አገረ ገዢ ሪፐብሊካኑ ግሬግ አበት ስለ ፖሊስ አሰራር ለውጦች በሚደረጉ ውይይቶች የፍሎይድ ቤተሰብ እንዲገኝ እናደርጋለን ብለዋል። ጆርጅ ፍሎይድ በከንቱ አልሞተም። የሱ ታሪክ አሜሪካና ቴክሳስ ለዚህ አሳዛኝ ጉዳይ በሚሰጡት ምላሽ ሕያው ሆኖ ይኖራል ብለዋል አገረ ገዢው። የዲሞክራቲክ ፓርቲው እጩ ፕሬዝደንታዊ ተፎካካሪ ጆ ባይደን ትናንት ከጆርጅ ፍሎይድ ቤተሰብ ጋር በሂውስተን ከተማ ከአንድ ሰዓት በላይ መወያየታቸውን የቤተሰቡ ጠበቃ ቤን ክራምፕ ገልጸዋል። ሐዘን አድምጠዋል፣ ሐዘኑን ተካፍለዋል ብለዋል ጠበቃው። በሌላ በኩል ጆርጅ ፍሎይድን እስኪሞት አንገቱ ላይ በጉልበቱ ከ8 ደቂቃ በላይ የቆመበት ነጩ ፖሊስ ዴሪክ ሼቭን ክሱ ወደ ሁለተኛ ደረጃ ግድያ ወንጀል ከፍ ከተደረገ ወዲህ ለመጀመሪያ ጊዜ ትናንት ፍርድ ቤት ቀርቧል። ፖሊሱ ከታሰረበት የከባድ ጥበቃ ወህኒ ቤት ለአጭር ጊዜ በቪዲዮ አማካይነት የሚኒያፖሊስ ፍርድ ቤት ችሎቱ ፊት ቀርቦ ብዙም የተናገረው ነገር እንዳልነበረ ነው የተገለጸው። ይህ በዚህ እንዳለ ፕሬዝደንት ዶናልድ ትራምፕ የፖሊስ ሰራዊቶች በጀት ይከልከሉ የሚሉ የአንዳንድ የተቃዋሚ ሰልፈኞችና አክቲቪስቶች ጥያቄ አስከፍቷቸዋል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ኬይሊ መክናኒ ተናግረዋል። ፕሬዝደንቱ ለፍሎይድ ሞት በሚሰጡ ምላሾች ዙሪያ የቀረቡ በርካታ ሀሳቦችን እያጤኑ ናቸው ያሉት ቃል አቀባዩ በዝርዝር ግን የገለጹት ነገር የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሰኔ 2/2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በሁለተኛው አጋማሽ ስርጭታችን በሳምንታዊው ንግድና ምጣኔ ሀብት ፕሮግራም ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የትግራይ ህዝብ ባለፉት 2 አመታት አድሎና በደል ተፈጽሞበታል ሲሉ በምክር ቤቱ አንዳንድ የክልሉ ተወካይ አባላት በትላንቱ የተወካዮች ምክር ቤት ስብሰባ ከሰሱ። ለምክር ቤቱ አባላት ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ወንጀላውን አስተባብለው ከሱዳን ጋር ያለውን የድንበር ጉዳይ አስመልክቶም ለቀረበላቸው ጥያቄ ውዝግቡ በሰላማዊ መንገድ እልባት የሚያገኝ መሆኑን ማስተዋወቃቸውን ጠቅሶ ጉዳዩን የተከታተለው የአዲስ አበባው ዘጋቢያችን መለስካቸው አማሃ ተከታዩን አጠናቅሯል።
ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት አባላት ከቀረቡላቸው ሀገራዊና ወቅታዊ ጉዳዮችን የተመለከቱ ጥያቄዎች መካከል 2 የምክር ቤት አባላት በትግራይ ክልልና በፌዴራል መንግስት መካከል አለ ባሉት ግንኙነት ላይ አተኩረዋል። እንደ ምክር ቤቱ አባላት አመለካከት ከሆነ ባለፉት አመታት ማለትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በትግራይ ህዝብ ላይ ከፍተኛ አድሎ እየተፈጸመ ይገኛል። አንዷ የምክር ቤት አባል በዚህ መልክ አቅርበውታል።
ከአዲስ አበባ መቀሌ ትግራይ የፌዴራል መንግስት ለሁለት አመታት መዘጋት ሳይበቃ በአየር ተጓጉዞ ዜጎች በነጻ ወደ ትግራይ እንዳይንቀሳቀሱ፣ ትግራይ የኢንቨስትመንት ስራዎች እንዳይስፋፉ፣ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ እንቅፋት በመፍጠር በመከልከል የትግራይ ህዝብ በማህበራዊ ኢኮኖሚያዊ አቅሙ እንዲዳከም እንዲደኸይ ሌት ተቀን ያለ መሰልቸት ከላይ እስከታች ታሪክ ይቅር ማይለው በደል ሲፈጸምበት በግልጽ እያየን ነው።
ቀጥለውም ይህ አድሎ በማን እንደተመራና ምን መልክ እንዳለውም በዝርዝር አስረድተዋል።
የትግራይ ህዝብ በዚህ 2 አመት የስልጣን ዘመኑ የተለያዩ በደሎችና ተጽዕኖዎች አድሎ እየተፈጸመበት መሆኑ ያቃሉ ወይም እየመሩትም ነው። ለምሳሌ በትግራይ ክልል ተጀምሮ የቆሙ ወይም እየተጓተቱ ያሉት ስራዎች ለምሳሌ መቀሌ ሐራ ገበያ፣ ባቡር መስመር፣ ባህር አግሮ ኢንዱስትሪ፣ ሽሬ ኤርፖርት ተርሚናል ወዘተ ፕሮጀክቶች መጥቀስ ይቻላል።
ጠቅላይ ሚኒስትር አብይ አበክረው የትግራይን ህዝብ ከአንድ ግለሰብ ወይንም ቡድን በአንድነት ጀምሎ ማቅረብ ስህተት እንደሆነ በመልሳቸው መግቢያ አመልክተዋል። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ጀግናና ለኢትዮጵያ ህዝብ አንድነት የተዋደቀና ዋጋ የከፈለ የተከበረ ህዝብ ነው ብለዋል። አክለውም
ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት አይደለም፣ ጥፋተኞች የሉም ማለት አይደለም፣ የሚሳደቡ ሰዎች የሉም ማለት አይደለም። ደምረን ግን ትግራይ ለማለት አያሰኝምና እባካችሁ አንቀላቅለው። አንድ ሰው ሲወቀስ፣ ሁለት ሰው ሲወቀስ የትግራይ ህዝብ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም፣ በአንድ ፓርቲ የሚወከልም አይደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮች እና ንግግሮች አሉ። እነዚህ አይጠቅሙንም። እነዚህ መተው ጥሩ ነው፣ መቀነስ ጥሩ ነው። ዲሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጨዋታዎች አሉ።
ጠቅላይ ሚኒስትር አብይ ቀደም ሲል የምክር ቤት አባሉ ያቀረቧቸው የበደሉና የአድሎ ማሳያዎች ናቸው ላሏቸውም ምላሽ ሰጥተዋል።
ይህ እንደተጠበቀ ሆኖ የትግራይ ህዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ ምክር ቤት አባል ያነሱት በጣም ያሳዝነኛል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ፣ እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት 7 ቢሊዮን ብር ገደማ ነበር። ትግራይ ክልል ሆኖ ከተጀመረበት እስከ ለውጡ ድረስ የትግራይ ክልል ያደገው 7 ቢሊዮን ድረስ ነው። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ 10.4 ቢሊዮን ገብቷል። 42% ነው በጀት ያደገው ትግራይ ከለውጡ በኋላ 42% እናንተ የምታውቁትና ያጸደቃችሁት በጀት አድጓል። ለውጡ ለትግራይ ህዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት የሚገመግመው ነው። ያልገመግመም አላውቅም። ቁጥጥር የሚያደርገው የክልል ምክር ቤት ግን 42% አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከትም፣ ዩኒቨርሲቲ አይመለከትም። ለክልል የሚሰጠው ብቻ ነው እያነሳው ያለው።
ጠቅላይ ሚኒስትሩ በበጀት ረገድ ባለፉት ሁለት ዓመታት በክልሉ የታየውን እድገት ካሳዩ በኋላም ከዚያ ውጪ በፌዴራል መንግስቱ የሚከናወኑ ያሏቸውን አያሌ ፕሮጀክቶችን ጠቅሰዋል። ከነዚህም መካከል ለመቀሌ ከተማ የመጠጥ ውሃ ፕሮጀክት ዘንድሮ ብቻ የፌዴራሉ መንግስት ወጪ አድርጓል ያሉትን 1.3 ቢሊዮን ብር ለማስረጃነትም ይፋ አድርገዋል። ስለ ወልዲያ መቀሌ የባቡር ሐዲድ ዝርጋታ ፕሮጀክትም ጠቅላይ ሚኒስትሩ አንስተው የፕሮጀክቱን ውድነት አስረድተዋል። ይገኛል የተባለው የውጭ ብድርም ፕሮጀክቱ አዋጭ አይደለም በሚል ምክንያት ብድር ማግኘት እንዳልተቻለ አብራርተዋል። ያም ሆኖ ግን ፕሮጀክቱ ዛሬም እንዳልተቋረጠና አዝጋሚም ቢሆን ስራው እየተከናወነ እንደሆነ አስረድተዋል። ጠቅላይ ሚኒስትሩ ትናንት ከተወካዮች ምክር ቤት አባላት ከቀረቡላቸው ጥያቄዎች መካከል በሱዳንና በኢትዮጵያ መካከል ባለው ድንበር ላይ ተፈጥሯል የተባለውን ችግር የተመለከተ ነበረ።
በቅርቡ ሱዳን በኢትዮጵያ ድንበር ወታደሮቿን በማስፈር የአካባቢው ያሉ ባለሀብቶች፣ የአካባቢው አርሶ አደሮች ከስጋት ነጻ ሆነው ወደ ልማት እንዳይገቡ ስጋት ከመሆን በላይ ለወረዳው ህዝብ የተሰራው መሰረተ ልማት ወይም የንጹህ ውሃ መጠጥ በሱዳን ወታደር እንደተከበበ የአካባቢው ማህበረሰብ ቅሬታውን ይገልጻል። ክቡር ጠቅላይ ሚኒስትር፣ የሁለቱ ሀገራት ህዝቦች ጋርም ያለን ግንኙነት እንዲጠናከርና በርካታ ዓመታት የፈጀው የድንበር ውዝግብ ከተለመደው ወጣ ባለ መንገድ እና ጊዜ ሳይወስድ በመንግስት በኩል እየተሰሩ ያሉ ስራዎች ተግባራት አስተያየት ቢሰጡበት አመሰግናለሁ።
ጠቅላይ ሚኒስትር አብይ አህመድ የሱዳንና የኢትዮጵያን ህዝብ የቆየና ወንድማማቻዊ ግንኙነት አስታውሰው የተፈጠረውን ችግር ሳያስተባብሉ በሰላማዊ መንገድ እንደሚፈታ አብራርተዋል።
ከሱዳን መንግስት ጋር ሰፊ ንግግር እያደረግን ነው። ባለፈው ሳምንትም በሚቀጥለው እነሱም ጉዳዩ በሰላማዊ መንገድ እንዲፈታ ይፈልጋሉ። ልክ እኛ እንደምንከሰው እነሱም ሚሊሻ እንደዚህ ያደረገን፣ መሬት ገባችሁብን፣ በገላጋይ ዳኛ እንዳኝ ብሎ የሚያስ ጥያቄ አለ። ግን ለጥይት የሚያበቃ አይደለም። ከተቻለ እኛ ተደራድረን፣ ካልተቻለ አፍሪካ ዩኒየን ገብቶ በድርድር የሚፈታ ጉዳይ ነው። ከዛ ያለፈ ለውጊያ የሚያበቃ ነገር የለውም። የኢትዮጵያ ህዝብ መገንዘብ ያለበት እጅግ ቅርብ የሆኑ ወንድሞቻችን ጋር እኛን በማዋጋት ትኩረታችንን ማንሳት የሚፈልጉ ሚዲያዎች፣ ግሩፖች፣ ኃይሎች ቢኖሩም እኛ አሁን ትኩረታችን ህዳሴ ነው። አይናችን ከህዳሴ ላይ ስለማይነሳ በዚህ መንገድ ጊዜ የሚያባክኑ ኃይሎች ካሉም ትምህርት ቢወስዱ ጥሩ ነው። ከሱዳን ጋር ያለውን በሰላማዊ መንገድ የሚፈታ ይሆናል።
ጠቅላይ ሚኒስትር አብይ በምክር ቤቱ አባላት ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በምዕራብ ወለጋ መንዲ ሆስፒታል ውስጥ ለይቶ ማቆያ ውስጥ የነበረ ግለሰብ ከኮሮና ቫይረስ ነጻ ከተባለ በኋላ ውጤቱ ስህተት መሆኑ መገለጹን የሆስፒታሉ የሕክምና ክፍል ኃላፊ ተናገሩ። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ግለሰቡ በአሁኑ ጊዜ ሕክምና ክትትል እየተደረገለት መሆኑንም አመልክቷል። ሌላ ለቫይረሱ የተጋለጠ ግለሰብ ደግሞ ውጤቱ ይፋ የሆነው ለተሻለ ሕክምና ወደ አዲስ አበባ ከሄደ በኋላ መሆኑን ሆስፒታሉ አስታውቋል። የሕክምና ባለሙያዎችን ጨምሮ ከእርሱ ጋር ንክኪ ያላቸው ተብለው የተጠረጠሩ ግለሰቦች በለይቶ ማቆያ ውስጥ መሆናቸውም ተገልጧል። ናኮር መልካ ዝርዝሩን ይዟል።
በምዕራብ ወለጋ መንዲ ከተማ ነዋሪ የሆነው ይህ ግለሰብ በተጓዳኝ በሽታ ተይዞ በግል የህክምና ተቋም ክትትል ሲያደርግ መቆየቱን ነው የመንዲ ሆስፒታል ህክምና ክፍል ኃላፊ ዶክተር ገመቹ ጉዲና የተናገሩት። ባለፈው ሳምንት አርብ ግንቦት 28 2012 ዓ.ም ወደ ሆስፒታላቸው ለተሻለ ህክምና መምጣቱን ይናገራሉ ዶክተር ገመቹ። ይህ ግለሰብ የሚያሳያቸው አንዳንድ የህመም ምልክቶች ከኮሮና ቫይረስ በሽታ ጋር ስለተመሳሰለባቸው ተለይቶ ህክምናና ክትትል እየተደረገ ለት ናሙናውም ለምርመራ ወደ ነቀምቴ ሪጅናል ላብራቶሪ መላኩን ይናገራሉ።
ፓስሎሽን ተሄዶ ከአንድ ቀን በኋላ ውጤቱ ነገቲቭ ተብሎ ወጥቶ በኋላ አንድ ቀን በኋላ ደግሞ የትናንቱ ስህተት ነበረ ውጤቱ፣ ትክክለኛ ውጤቱ ፖዘቲቭ ነው ስለተባለ ልጁ ተመልሶ ወደ ክሊኒክ ሴንተር ሄደ። በስህተቱ ግን ብዙ ቤተሰቡ አካባቢ ሰዎች ልጁ ጋር ኮንታክት ነበረ፣ ሌላ ኮንታክት ነው። ሌላ ችግር ደግሞ ልጁ ለሌላ ኬስ ተመልሶ ወደ ውስጥ አልፈቶ ነበረ። ያ ደግሞ እንደ ባለሙያ ትልቅ ስህተት ነው ሰራ፣ ኮሚኒቲውም በጣም ችግር ውስጥ የገባ
የግለሰብ ከሆስፒታሉ ለይቶ ማቆያ ውስጥ ወጥቶ በሰርግ ስነ ስርዓት ላይ መሳተፉ ተገልጿል። በአጠቃላይ ከ60 ሰዎች በላይ ጋር ንክኪ እንዳለው ነው የሕክምና ክፍል ኃላፊው የተናገሩት። ይህ ሁሉ የሆነው ደግሞ አንድ ቀን ባልሞላ ጊዜ ውስጥ መሆኑም ተገልጿል። ቅዳሜ ዕለት ውጤቱን ለሆስፒታሉ አሳውቁ የተባሉት የምዕራብ ወለጋ ዞን ጤና መምሪያ ኃላፊ አቶ መሰረት መንገሻ ውጤቱን ከማን እንደሰሙ ይናገራሉ። የምርመራ ናሙናው ከተለያዩ ቦታዎች ነው የተወሰደው፣ ከቤጊ ኖሌ፣ እንዲሁም ከመንዲ። ከዛም በኋላ ከመንዲ የምርመራ ውጤታችን ከምን ደረሰ ብለው ሲጠይቁን እኛ ደግሞ የነቀምቴ ሪጅናል ላብራቶሪ ማዕከልን ደውለን ጠየቅን። ከዛም ከእናንተ የመጡ ናሙናዎች በሙሉ ነፃ ናቸው ተባለን። በጣም ደስ ስላለኝ ከመንዲ ለጠየቁኝ ሰዎች የምርመራ ውጤቱ ነፃ መሆኑን በስልክ ደውዬ ነገርኳቸው። ነገር ግን ግለሰቡ ለ14 ቀናት በለይቶ ማቆያ ውስጥ መቆየት እንዳለበት አስጠንቀቂያቸው ነበር። ይሄ የሆነው ቅዳሜ ነበር። እሁድ ጠዋት ከነቀምቴ ሪጅናል ላብራቶሪ ተደወለልን። በትናንቱ ውጤት የተገለጸው ስህተት ነው፣ ግለሰቡ በኮሮና ቫይረስ ተይዟል ሲሉ ነገሩ ማለት ነው። በእንዲህ አይነት ሁኔታ ነው ስህተቱ የተፈጠረው። የኮሮና ቫይረስ ናሙና በመመርመር ላይ የሚገኘው የነቀምቴ ሪጅናል ላብራቶሪ ማዕከል ኃላፊ አቶ ጌታቸው ሶሪ የመንዲውን ግለሰብ ውጤት ያወጣ ነውና ያሳወቅ ነው ግንቦት 29/2012 ዓ.ም ነው ይላሉ። በግንቦት 28 ተገለጸ ስላሉ ውጤትም እንዲያብራራሉ። ከኖሌ ካባ ቀድሞ የመጣ ናሙና ነበር። የመንዲው ናሙና የመጣው ቆይቶ ነው። ቅዳሜ ዕለት የኖሌ ካባውን የምርመራ ውጤት፣ እሁድ ላይ ደግሞ የመንዲውን የነገር ናቸው። እኛ በቅዳሜ ዕለት ነፃ በማለት ያሳወቅናቸውን የምርመራ ውጤት የሁሉም ናሙናዎች መስሏቸው የተቀበሉ ይመስለኛል። ከዚህ ቀደምም ነፃ የሆነውን የምርመራ ውጤት ለዞን ስናሳውቅ፣ በቫይረሱ የተያዙትን ግን ለኦሮሚያ ጤና ቢሮ እናሳውቅ ነበር። እነሱም መረጃውን የሚያገኙት በጤና ቢሮ በኩል ነው። ተመሳሳይ ስህተት ለወደፊቱ እንዳይፈጠር የምርመራ ውጤቱን ለኦሮሚያ ጤና ቢሮ እና ሕብረተሰብ ጤና ኢንስቲትዩት ብቻ እናሳውቃለን ያሉት አቶ ጌታቸው ውጤቱም ለዞኑም ሆነ ሆስፒታሎች እንዲሁም ለሕብረተሰቡ መገለጽ ያለበት ይህንን ተዋረድ ጠብቆ መሆን አለበት ብለዋል። በመንዲ በኮሮና ቫይረስ መያዙ ከተገለጸ ግለሰብ ጋር ንክኪ ያላቸው 80 ግለሰቦች በለይቶ ማቆያ ውስጥ ይገኛሉ ብለዋል ዶክተር ግመቹ። እንደ መንዲ ሆስፒታል የህክምና ክፍል ኃላፊው ከጤና ባለሙያዎች መካከልም በለይቶ ማቆያ ውስጥ ያሉ አሉ። እንዲህ ያለ የውጤት ስህተት የብዙ ሰዎችን ህይወት ችግር ውስጥ የሚያስገባ በመሆኑ ለወደፊቱ ጥንቃቄ መደረግ አለበትም ብለዋል ኃላፊው። በለይቶ ማቆያ ውስጥ የሚገኙ ግለሰቦችም ለ14 ቀናት በአስገዳጅ ሁኔታ ተለይተው መቆየት እንዳለባቸው አሳስበዋል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመዝጌን ጥላሁን ከመንዲ በመምጣት በሆስፒታሉ የህክምና ክትትል እየተደረገለት ከሚገኘው ግለሰብ ውጪ ሌላ አንድ ግለሰብም በኮሮና መያዙን ትናንት አረጋግጠናል ብለዋል።
ሁለት ሰዎች ናቸው። አንድ ነው። አንዱ ከመንዲ ወደኛ ሆስፒታል መጥተውን ተይዟል። ሁለተኛው ሰው ደግሞ ከአርጆ ጉደቱ ወደ አዲስ አበባ ሄደው ህክምና እያገኘ ነው ማለት ነው። ውጤቱ ሳይወጣ ነው ሪፈራል ጠይቆ ወደ አዲስ አበባ ሄደ ማለት ነው። ስለዚህ ከእነሱ ጋር ያላቸው ሰዎች አሁን መንዲ ላይ የተለዩ ሰዎች አሉ። በተጨማሪም እዚህ ወለጋ ዩኒቨርሲቲ ተዘጋጀ አይሶሌሽን ኳራንታይን ሴንተር አለ እና ሶስት ሰዎች ተለይተዋል ማለት ነው። በጣም የቅርብ ንክኪ ያላቸው ሰዎች ማለት ነው።
በወለጋ ዩኒቨርሲቲ ምን ያህል የጤና ባለሙያዎች ናቸው ለይቶ ማቆያ የገቡት ከአርጆ ሰው ጋር በተገናኘ?
ያህል የተወሰኑ ሰዎች ራሳቸውን አይሶሌት አድርጎ ቤት እየጠበቁ ነው የምርመራ ውጤት ማለት ነው። በአጠቃላይ በዚህ ሰዓት እያንዳንዱ ሰው ሁሉም ሰው ኮሮና በሽታ እንዳለው አስቦ ጥንቃቄ ማድረግ አለበት።
ህብረተሰቡ ከመቼውም ጊዜ በላይ ራሱንና ቤተሰቡን ከኮሮና ቫይረስ ወረርሽኝ መጠበቅና የሕክምና ባለሙያዎችን ምክር ተግባራዊ ማድረግ የሚጠበቅበት አሁን ነው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
በኢትዮጵያ የኮቪድ-19 ወረርሽኝን በመዋጋት ረገድ የጤና ባለሙያዎችንና ህዝቡንም ለመርዳት የታለሙ የሞባይል አፕሊኬሽንስ በመስፋፋት ላይ ይገኛሉ ይለናል ተከታዩ ዘገባ። ደግሞ ኢትዮጵያውያን የዌብ ምህንድስና ባለሙያዎች የጤና ባለሙያዎች የቫይረሱን ስርጭት መከታተል፣ የታካሚዎች የህክምና ታሪክ ሰነዶችንና ሌሎችንም የጤና ጥበቃ መረጃዎችን መጋራት የሚያስችሉ 7 ዲጂታል መተግበሪያዎችን ሰርተዋል። መተግበሪያዎቹ ከተሞች አካባቢ በስፋት ጥቅም ላይ የዋሉ ይሁን እንጂ በገጠሮችና እንዲሁም የድሆች መኖሪያዎች አካባቢ ማዳረሱ ግን ፈተና ያለው መሆኑን ሲሞን ማርክስ ከአዲስ አበባ ባጠናቀረው ዘገባ አውስቷል። ቆንጅታዬ እንዲህ ያቀናብረዋለች።
የ38 ዓመቱ የሶፍትዌር መሐንዲስ ሚካኤል እንዳለ ከኢትዮጵያ ከወጣ 20 ዓመት አልፎታል። ኢትዮጵያ ባለፈው መጋቢት ወር የመጀመሪያ የኮሮና ቫይረስ ተጠቂ አገሬ ላይ አገኘው ብላ ባስታወቀችበት ጊዜ ሚካኤል በሉን እንነሳና እንርዳ የሚል ጥሪ በትዊተር በኩል አስተላለፈ። በውጭ ሀገር የምንኖር የኢትዮጵያ ልጆች ይሁን የሶፍትዌር ቴክኖሎጂ ባለሙያዎች፣ መሐንዲሶች የጤና ሚኒስቴርን ለኮቪድ-19 ምላሽ እንቅስቃሴዎቹ የሚጠቀምባቸው ሶፍትዌሮች በማዘጋጀት እናግዝ ሲል ተማጸነ። ከዚያም ሐኪሞች፣ የአርቲፊሻል ኢንተለጀንስ ባለሙያዎች፣ የመረጃ ግምገማ አዋቂዎች ወዘተ በበጎ ፈቃደኝነት ያሰባሰበ የኢትዮጵያ የኮቪድ-19 ምላሽ ቡድን ተደራጀ። ሚካኤል የዚህ ስብስብ አስተባባሪ ነው። ሚካኤል እንዳለ በዋሽንግተን ዲሲ ለመንግስታዊ መስሪያ ቤቶችና ለበጎ አድራጎት ተቋማት የቴክኖሎጂ አገልግሎት ድጋፍ የሚሰጥ ብሌን ኮርፖሬሽን የተባለ ዋና ኃላፊ ነው።
Yeah, people organically just gather around Slack channel and we start figuring out how to help.
በራስ ተነሳሽነት መነጋገሪያ መድረክ ፈጠርንና እንዴት መርዳት እንደምንችል መወያየት ጀመርን። ስብስባችን ፈጥኖ ትኩረት ሰጥቶም የጤና ሚኒስትርን ስራዎች ሁለት ዘርፎች እንዴት ልናጠናክር እንችላለን የሚለው ላይ ነበር። አንደኛው የተኮርነው በቴክኖሎጂ ዙሪያ ነበር። ደግነቱ ያን በተመለከተ ከኛ በአንድ ቀን ቀደም ብሎ የተጀመሩ አገር በቀል ስራዎች ስለነበሩ ፈጥረን መጠነ ሰፊ ጉዳዮች ላይ መርዳት የሚችሉ የሶፍትዌር ፕሮግራሞች ላይ መስራት ጀመርን።
የነ ሚካኤል እንዳለ የቴክኖሎጂ ጠበብት ሰራዊት ከኢትዮጵያ የጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሶፍትዌር መሐንዲሶች ጋር በመሆን የጤና ሰራተኞችን በሙያቸው የሚረዱ አፖች ወይም መተግበሪያዎችን ሰርተዋል። እነዚህ መተግበሪያዎች የጤና ሰራተኞች ወደ ሀገሪቱ የሚገቡ ሰዎችን ማንነትና የህክምና ታሪካቸውን ለመመዝገብ ከኮቪድ-19 ህሙማን ጋር ንክኪ ያላቸውን ሰዎች የሚመለከቱ መረጃዎችን በሰነድ ለመያዝ ያገለግላሉ። የጤና ሚኒስቴር ከቫይረሱ ተጠቂዎች ጋር ግንኙነት ያላቸውን ሰዎች የሚከታተሉ ባለሙያዎች ታብሌት ኮምፒውተሮች ይዘው በማህበረሰቦች ውስጥ በቫይረሱ ተጠቅተዋል ተብለው የሚጠረጠሩ ሰዎችን እንዲለዩና እንዲመረምሩ ይደረጋል። እርግጥ ይህ አገልግሎት እስካሁን በስራ ላይ የዋለው በውሱን ደረጃ ቢሆንም ቴክኖሎጂው የጤና ባለሙያዎችና ሆስፒታሎችን በዘመናዊ መልኩ በትክክልና በፍጥነት መረጃ እንዲለዋወጡ እየረዳ ይገኛል። የኮቪድ-19 ወረርሽኝ ከመግባቱ በፊት የታካሚ መረጃዎች በአብዛኛው የሚያዙት በወረቀት ዶሴዎች ወይም ፋይሎች ነበርና በቅርቡ ስራ ላይ የዋለው አፕ ወይም መተግበሪያ ሶፍትዌር ነዋሪዎች ለቫይረሱ ተጋልጠው ከሆነ ራሳቸው ለባለሙያ ሪፖርት እንዲያደርጉ ወይም ደግሞ የሚጠረጥሯቸው ሰዎች ካሉ ለጤና ባለስልጣናት ጥቆማ እንዲሰጡ ይረዳል። ደቦ የሚባለው አፕ ደግሞ የዚህ አፕ ተጠቃሚ በሁለት ሜትር ርቀት ቀርቦ የተገናኘውን ሰው ቀርጾ በመያዝ ያ ሰው ወደፊት ለቫይረሱ ቢጋለጥ የነበሩትን ንክኪዎች ለማግኘት የሚረዳ ነው። በጤና ሚኒስቴር ከፍተኛ የጤና ኢንፎርሜሽን ባለሙያ የሆኑት ብሩ ተስፋ አበረ ያብራራሉ።
This is very important tool for the country in responding to COVID-19. Also for decision makers, you know.
ይሄ መገልገያ በሪኮርድ አያያዝ ለቫይረሱ የተጋለጠ ሰው በቀደሙት 14 ቀናት ውስጥ ያገኛቸውን ሰዎች ዝርዝር መዝግቦ ለመያዝ ይጠቅማል። ይህ ዝግጁ ሆኖ ሙሉ በሙሉ ተግባራዊ መሆን የሚችል ነው። ችግሩ ያለው ታዲያ ሰው እንዲጠቀም በማድረጉ ላይ ነው። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው የሚለዩ ቡድኖች ይህን መገልገያ እነኛን ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች መዝግቦ ለመያዝ እንዲጠቀሙበት አጥብቀን እየገፋነን ቀስ በቀስም ቢሆን እየመጡ ናቸው።
በእነዚህ ዲጂታል መገልገያዎች አማካይነት ቫይረሱ አግኝቷቸው እንደሆነ የሚመረመሩ ሰዎችን በየቀኑ የሚመረመሩት በሺዎች የሚቆጠሩ ናቸው። የምርመራ ውጤታቸውን በመላ ሀገሪቱ በ24 ሰዓት ውስጥ ለማጋራት ያስችላል። ያ ሲሆን ከቫይረሱ ነጻ የሆኑ ሰዎች ከለይቶ ማቆያ ፈጥነው ሊወጡ ይችላሉ። የመመርመሪያ ጥቅሎች በሀገሪቱ ወደ የትኞቹ ስፍራዎች እንደተላኩ፣ ምን ያህሉ ጥቅም ላይ እንደዋሉና ምን ያህሉ እንደባከኑ ተከታትለው መረጃ የሚሰበስቡ አፖችም አሉ። አቶ ብሩ ተስፋ እንደሚያስረዱት እነዚህን አፖች ስራ ላይ መዋሉ በከተሞች አካባቢ እየተራመደ ቢሆንም ጥሩ የኢንተርኔት አገልግሎትና ስማርትፎን ተጠቃሚነት እጅግ በጣም ውሱን በሆኑባቸው ገጠራማ አካባቢዎች ያሉ የጤና ሰራተኞች እንዲጠቀሙበት ማድረጉ ፈታኝነት አለው።
The tool can help you manage your record, maintaining the contact listing and creating the relationship of the positive persons.
ይሄ መገልገያ በሪኮርድ አያያዝ ለቫይረሱ የተጋለጠ ሰው በቀደሙት 14 ቀናት ውስጥ ያገኛቸውን ሰዎች ዝርዝር መዝግቦ ለመያዝ ይጠቅማል። ይህ ዝግጁ ሆኖ ሙሉ በሙሉ ተግባራዊ መሆን የሚችል ነው። ችግሩ ያለው ታዲያ ሰው እንዲጠቀም በማድረጉ ላይ ነው። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው የሚለዩ ቡድኖች ይህን መገልገያ እነኛን ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች መዝግቦ ለመያዝ እንዲጠቀሙበት አጥብቀን ይገፋናል። ቀስ በቀስም ቢሆን እየመጡ ናቸው።
የኢትዮጵያ የጤና ሚኒስቴር በገጠር አካባቢዎች የሚሰሩ ባለሙያዎች በአፖቹ መጠቀም እንዲችሉ በቪዲዮ አማካይነት ስልጠና እንደሚሰጥ አቶ ብሩ ተስፋ ገልጸዋል። ለኢትዮጵያ ሀገር አቀፍ የህዝብ ቆጠራ ስራ እንዲውሉ ተዘጋጅተው የነበሩ 30,000 ታብሌቶችም በገጠር የሚሰሩ የጤና ባለሙያዎች በእነዚህ አፖች መጠቀም እንዲችሉ ለማስቻል እየተሰራ መሆኑን አስታውቀዋል። የነ ሚካኤል እንዳለ ዓለም አቀፍ የበጎ ፈቃደኛ ባለሙያዎች ስብስብም ለኢትዮጵያ ዲጂታል አፖች ከመፍጠር ባሻገር ሌሎች ስራዎች ላይ ለመሰማራት መደራጀት ጀምሯል። ሚካኤል እንደገለጸው እርዳታ ማሰባሰብ፣ ቬንቲሌተሮች፣ የህሙማን መተንፈሻ አጋዥ መሳሪያዎችን ማደስና ሌሎችም በአጠቃላይ 10 የተለያዩ ስራዎች ላይ ለመሰማራት እየተዘጋጁ ናቸው።
በቱርክ የሚገኙ አብዛኞቹ ሶሪያውያን ስደተኞች የኮሮና ቫይረስን መዛመት ለመከላከል ሲባል በአገሪቱ በተደነገገውና በሰዎች እንቅስቃሴ ላይ በተጣለው ገደብ ሳቢያ ከስራ ተፈናቅለዋል። ሶሪያውያኑ ስደተኞች በሀገራቸው ሳሉ የቦምብ ድብደባና ይዘንብ የነበረውን ጥይት በመሸሽ ከቤታቸው ሸሸጉ እንደነበረው ሁሉ አሁን ደግሞ ለወረርሽኙ ላለመጋለጥ ካደረባቸው ስጋት ሌላ ከመጠለያ አጥቶና የረሃብ አደጋ ላይ መውደቃቸውን አስመልክቶ የተናገሩትን ጠቅሳ የአሜሪካ ድምጽ ዘጋቢ ሄዘር መርዶክ ከኢስታንቡል ያጠናቀረችውን ዘገባ ዝርዝር አዳነች ፍሳሐት አቀርባለች።
አንዲት ትንሽ ልጅ ምግብ ፍለጋ ታለቅሳለች። በኢስታንቡል ከተማ መናፈሻ ቦታ ላይ ከሚገኝ ዛፍ የተቀጠፉ ቅጠሎች ለምግብነት ተቀቅለዋል። ሶሪያውያን ስደተኞች የሚኖሩበት ክፍል ዋጋ በከተማይቱ ርካሽ የሚባል ነው፣ በወር $30 ብቻ። ለሶሪያውያኑ ግን በጣም ውድ ነው። ኢስማሃን የተባሉ ሶሪያዊ ስደተኛ ያብራሩታል።
ያው አንድ አይነት ስጋት ነው ያለው። ሶሪያ ያለን በቦምብ ድብደባ እንዳንገደል በመፍራት ከቤት አንወጣም ነበር። አሁን ደግሞ በወረርሽኙ ምክንያት ከቤት ለመውጣት አልቻልንም።
ይስማሐንና በተሰባቸው በመኪና መብራት ላይ ለሚቆሙ መኪና አሽከርካሪዎች የእጅ ማጽጃ ወረቀት በመሸጥ ይተዳደራሉ። ነገር ግን የኮሮና ቫይረስ ወረርሽኝ ከተከሰተበት ጊዜ አንስቶ እንዲህ አይነቱ ስራ ተከልክሏል። አብዛኞቹ ቱርክ ያሉት ሶሪያውያን በኦፊሴላዊ ስራ ላይ የተሰማሩ ባለመሆናቸው ዓለም አቀፍ ወረርሽኝ ባስከተለው ሁኔታ ምክንያት በቀድሞ ስራቸው ለመቀጠል አልቻሉም። ስለሆነም የቤት ኪራይ የመክፈል አቅም የላቸውም። የረድኤት ቡድኖች የተወሰነ የምግብና የገንዘብ እርዳታ በመስጠት እንዲሁም በሌሎች አቅርቦቶች ይረዷቸዋል። ነገር ግን በቂ ሆኖ አያውቅም። ዓለም አቀፍ ወረርሽኝ በዚህ መልኩ ከቀጠለ ልጆቻቸው ሊራቡ እንደሚችሉ ቤተሰቦቻቸው ስጋታቸውን እየገለጹ ነው።
አከራዩ ኪራይ ካልከፈላችሁ ከቤት አስወጣችኋለሁ እያለ ይዝትብናል። እዚህ መኖር አትችሉም እያለን ነው።
ቱርክ ቢያንስ 3.5 ሚሊዮን ስደተኞችን ታስተናግዳለች። በዓለም ካሉት ሀገሮች የበዙ ስደተኞችን አስጠግታለች። ነገር ግን በሀገሪቱ ስደተኞቹን ያለመፈለግ ሁኔታ ስር እየሰደደ በመሆኑ መንግስት ስደተኞቹ እንዲወጡ እየገፋፋ ነው። ቱርክ በኮቪድ-19 ወረርሽኝ ምክንያት እየደህየች ስትሄድ የሀገሪቱ ተወላጆች በሶሪያውያን ስደተኞች ላይ ያላቸው ተቃውሞ እየበረታ መሄዱን ሶሪያውያኑ ይናገራሉ።
ከቫይረሱ በፊትም ቢሆን ዘረኛነት ነበር። ሁሌም ቢሆን ወደ ሀገራችሁ ሂዱ ነው የሚሉን። ምግቡን ካፋቸው የምንነጥቃቸው ሆኖ ነው የሚሰማቸው። ነገር ግን እነሱ እንደሚሉት አይደለም፣ ሰርተን ነው ቤተሰባችንን የምንመግበው።
መሐመድ በአሁኑ ወቅት ስርዓት በመሆናቸው በሐሳብ ምክንያት እንቅልፍ እንደሌላቸው ገልጸዋል። በሀገራቸው በሚካሄደው ጦርነትና በብዙ መንከራተት ምክንያት በብዙ ነገር ያለፉና የተሰቃዩ ሰው ቢሆኑም ለእሳቸው በጣም ከባድ የሆነባቸው ልጆቻቸው ራበን ሲሉ ምግብ ሊያቀርቡላቸው አለመቻላቸው መሆኑን ገልጸዋል።
የኮሮና ቫይረስ የዓለም ፈተና በሆነበት በአሁኑ ወቅት አስቸጋሪ ከሆኑት ጉዳዮች አንዱ ከሀገር ሀገር መዛወር ነው። ከዚህ ቀደም ለጉዞ የሚያስፈልገው የሚሄዱበትን ሀገር መምረጥ፣ ቪዛ አስቀድሞ የሚያስፈልግ ከሆነ ማዘጋጀት፣ የአውሮፕላን ቲኬት መቁረጥና የሚያርፉበትን ቦታ አዘጋጅቶ መጓዝ ብቻ ነበር። አገሮች የኮሮና ቫይረስ ያመጣውን ችግር ተከትሎ ካስተላለፏቸው በቤት ውስጥ መቆጠብ ወይንም እንቅስቃሴ ከተገደበበት ሁኔታ ለመውጣት እያደረጉት ባለው ጥረት ውስጥ በተለይ አሁን ክልከላዎቹ ወደሌሉባቸው ሀገሮች እንደ ቀድሞ ለጉብኝት የሚደረጉ ጉዞዎች በቀላሉ እንደማይጀምሩና ከዚህ ቀደም ከነበሩ ጉዞዎች የተለዩ እንደሚሆኑም ባለሙያዎች እየተናገሩ ነው። የአሜሪካ ድምጽ ዘጋቢ ማርያም አዲያሎ ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የኮሮና ቫይረስ ወረርሽኝ የሰዎችን ከሀገር ሀገር የመጓጓዝ ልምድ ጨምሮ አብዛኛውን የዕለት ተዕለት አኗኗር ቀይሯል። በዘርፉ የተሰማሩ ባለሙያዎች እንደሚሉት አገራት በራቸውን ለጎብኚዎች ክፍት በሚያደርጉበት ወቅት እነዚህን አዳዲስ የኑሮ መንገዶች ለመልመድ ጊዜ መፍጀቱ አይቀርም። በኮኔቲከት ኒው ሃቨን ዩኒቨርሲቲ የሚያስተምሩት ዶክተር ጃን ጆንስ ከዚህ በኋላ የሚደረጉ ዓለም አቀፍ ጉዞዎች ቀላል እንደማይሆኑ ይገልጻሉ።
I do think people want to travel and they're watching very closely the destinations that they
ሰዎች አሁንም መጓጓዝ የሚፈልጉ ይመስለኛል። እናም ተመልሰው ለሄዱባቸው የሚፈልጓቸው አገራት መቼና እንዴት ለጉዞ ክፍት እንደሚሆኑ እየተከታተሉ ነው። ነገር ግን ከሀገር መዘዋወር በተለይ መጀመሪያ ላይ ከባድ ይሆናል።
በ2017 የተጠና ጥናት እንደሚያሳየው የዓለማችን 10 የጉዞ መዳረሻ ሀገራት መካከል ሜክሲኮ፣ ካናዳ፣ እንግሊዝ፣ ዶሚኒካን ሪፐብሊክ፣ ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔን፣ ጃማይካና ቻይና ይገኙበታል። ነገር ግን እነዚህ ሀገራት ጎብኚዎች ወደ ሀገራቸው እንዳይገቡ ወይም ሲገቡ ራሳቸውን አግለው እንዲቀመጡ የሚያደርጉ ትዕዛዞችን ጨምሮ የተለያዩ የጉዞ ክልከላዎችን አድርገዋል። በዚህ ጉዳይ ላይ የዓለም አቀፍ ጉዞዎችና ቱሪዝም ካውንስል ኃላፊ የሆኑት ግሎሪያ ጉኤቫራ ያስረዳሉ።
Currently in the case of the UK we have a 2 weeks quarantine which is
በአሁኑ ሰዓት እንግሊዝ ውስጥ 2 ሳምንት የሚቆይ ለይቶ ማቆያ ጊዜ አለ። ያ ማለት እንግሊዝ ውስጥ ሲገባ ለ14 ቀን ራስን ለይቶ ማቆየት ግድ ነው። ይሄ ምናልባት ከቤቱ መውጣት ከከላው ሲጀመር ሰርቶ ሊሆን ይችላል። አሁን ግን ትርጉም አይሰጥም። ከልምድና ከሌሎች ሀገሮች እንዳየነው የተሻለ ትርጉም የሚሰጠው ምርመራ ማድረግ ነው።
ከዚህም በተጨማሪ አሜሪካ ዜጎቿ ወደ ሌሎች ሀገሮች እንዳይጓዙ በውጭ ጉዳይ ሚኒስትሩ አማካኝነት ያወጣችው የጤና ማሳሰቢያ አሁንም እንዳለ ነው። ይህ አይነቱ ማሳሰቢያ የጉዞ ወኪል ድርጅቶችን በእጅጉ የጎዳ ነው የሚሉት የፋና የጉዞ ወኪል ድርጅት ተወካይ አቶ ክብረት ወልዳረጋይ ናቸው።
ስራችን 98 ወይንም 99% ሞቷል። በተለይ ባለፉት 3 ወራት 100% ሞቷል ማለት ይችላል። በቃ ምንም ነገር የለም። ሰዎች አይደውሉም። የሚደውሉትም ከረጅም ጊዜ በፊት አስቀድመው ትኬት ገዝተው አሁን ገንዘባቸው እንዲመለስላቸው የሚፈልጉ ብቻ ናቸው።
የዓለም አቀፉ አየር ትራንስፖርት ማህበር ተወካይ የሆኑት ፒተር ሴርዳ በበኩላቸው ሰዎች በአሁኑ ሰዓት ጉዞ ለማድረግ ሊፈሩ ይችላሉ። ለመጓዝ ቢፈልጉ እንኳን ጉዟቸው እንደተለመደው አይሆንም ይላሉ።
We're accustomed to seeing over 200,000 flights go into the air every day in such a
በቀን ውስጥ ቀልጣፋ ለደህንነት አስተማማኝና የተለያየ ምቾት የሚሰጡ ከ200,000 በላይ በረራዎችን እናይ ነበር። አሁን ቢያንስ በቅርብ ጊዜ ውስጥ ያንን አናይም።
የአየር መንገዶች ስራ ሲጀምሩ ተጓዦች አዳዲስ አሰራሮች ይጠብቋቸዋል። መንገደኞች የሙቀት መለካት፣ የአካል መራራቅ፣ ራስን የማስተናገድ፣ የፊት ጭንብል የማጥለቅ፣ የጉዞ መቆጣጠሪያውን ለማለፍ ወይም በቼክኢን ጊዜ የሚኖሩ አዳዲስ አሰራሮችና የመሳሰሉትን ሂደቶች ማለፍ ግድ ይላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ከፌርፋክስ ቨርጂኒያ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ሁለተኛው አጋማሽ ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ንግድና ምጣኔ ሀብት። ኮቪድ-19 በመጣኔ ሀብት ላይ የሚያሳድረውንና እያሳደረ ያለውን እጅግ የበረታ ጫና ይመለከታል የዛሬው መጣኔ ሀብትና ንግድ ዝግጅታችን። በወረርሽኙ ሳቢያ ኢትዮጵያ አጠቃላይ ምርቷ እስከ 19 ቢሊዮን ብር ሊቀንስ እንደሚችል አስታውቃለች። የኢትዮጵያ ገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ የኮሮና ቫይረስ በኢትዮጵያ መጣኔ ሀብት ላይ የሚያሳድረውን ጫና አስመልክቶ የአዲስ አበባው ዘጋቢያችን መለስካቸው አማላ አቀረበላቸው ጥያቄ በሚሰጡት ምላሽ ይጀምራሉ።
ትክክል ነው። እንግዲህ የጉዳቱ መጠን ከዘርፍ ዘርፍ ይለያያል፣ ከተቋም ተቋም ከቦታ ቦታ ይለያያል። አሁን እንዳነሳው በተለይ ከአገልግሎት ዘርፉ የቱሪዝም ዘርፍ ሆስፒታል ጊዜ በአጠቃላይ ሆቴል ብቻ አይደለም፣ ከቱሪዝም ጋር ተገናኝቶ የአስጎብኚዎችም አሉ። ከዛ ጋር የተገናኘ እንግዲህ ሰፋ ያለ ሰንሰለት ነው ያለው እና እዛ ዘርፍ ውስጥ ያሉ የኢኮኖሚ ተዋናዮች በጣም ከባድ ጉዳት ደርሶባቸዋል። እዚህም ነው የመንግስት ምላሽ ጋር መጀመሪያ ላይ ከነዚህ ዘርፎች ጋር ዝርዝር ውይይት ነው የተደረገው። ምንድን ነው ሊደርስ የሚችለው ጉዳት፣ እንዴት ይሄን አስቸጋሪ ጊዜ ደለስ የሚለው ላይ ሰፋ ያለ ውይይት ተደርጎ ሀሳቦች ተነስተው በባንኮች በኩል እነዚህን ተቋማት መርዳት እንዲቻል አንዱ የሊክዊዲቲ ኢንጀክሽን ተጨማሪ ገንዘብ በባንኮች በኩል እንዲገባ የተደረገውም ለዚህ ነበር። ግን ከዛም በኋላ ያም በቂ ምላሽ አይደለም እና የተለየ እይታ ይጠይቃል ዘርፉ ባሉ እነዚህ ዘርፎች ሳላይ ወለድ በመሰረዝ ብድራቸው የማሸጋሸግ በጣም ከፍተኛ ሁኔታ እንዲቀንሱ ባንኮች ተደርጓል። ሌላ በኩል ደግሞ በአነስተኛ ወለድ ገንዘብ የስራ ማስኬጃ እንዲያገኙ ለምድን እንግዲህ አላማው አሁን ገቢ ያገኙ ስላይደለ ሰራተኞቻቸውን ግን ለማቆየት እንዲችሉ የብዙዎቹም የሆቴል ባለቤቶች ጥያቄ ምንድን ነው? ይህችን 3 ወር 6 ወር እንግዲህ ዲፔንድስ አለም ወዴት እንደሚሄድ አናውቅም፣ ግን አጭር ጊዜ ስለሚሆን ይህን ጊዜ ሰራተኛ ሳንበትን ማቆየት እንድንችል እንዲሁም እየተዘጋጀን ድርጅታችን እያደስን ቱሪዝሙን ኦንላይን ፕሮሞት እያደረግን ይህንን ከባድ ጊዜ እንድናልፍ እንዲህ አይነት ስፔሲፊክ የሆኑ ድጋፎች ያስፈልጋል ብሎ ጠይቀው ይህንን ድጋፍ ነው መንግስት ያደረገው ማለት ነው። እና እንዳልከው ያኛው ዘርፍ በተለይ የበለጠ የተጎዳ ስለሆነ የተለየ ድጋፍም ነው የተደረገለት ማለት ነው።
እንደው ለህዝብ መጠኑን ለማሳየት በዚህ ዘርፍ የተሰማራው የሰው የሰራተኛ ብዛት ያሰሪም ቢሆንና ከዚህ ጋር የተያያዘው የህዝብ ብዛት ምን ያህል እንደሆነ ማወቅ ይቻላል?
ወል እንግዲህ ይለያያል። ቁጥሩ ትልቅ ሆቴሎችን ያለባቸው አጠቃላይ የባንክ ብድር ቢሊየንስ ነው። የህዝብ ሰራተኛ ይህን አዲስ አበባ ያሉ የሆቴል ባለቤቶች ማህበር ብቻ ከ15,000 በላይ ሰራተኛ እንደያዘ ያነሳል። በሀገር አቀፍ ደረጃ ደግሞ ምን ያክል ከባድ እንደሆነ መገመት የምትችለው ነው። ግን ስለ ሆቴል ነው የምናነሳው። ቅድም እንዳልኩ ዘርፉ ሰፋ አድርጎ ማየት ነው የሚጠቅመው። አስጎብኚው፣ ሾፌሩ፣ በየቦታው የርጥበት የሚያቀርበው ያንን ሰፋ አድርገህ ካላየህ በስተቀር ቁጥሩ አነስተኛ ሊመስል ይችላል። ግን እዛ ሴክተር ላይ ደምሶፍ ሼር ቱ ጂዲፒ የቱሪዝም ዘርፉ አነስተኛ ነው፣ ያው ከ2% በታች ነው። ግን የያዘው የሰው ሀይል በጣም ሰፊ ከመሆኑ አንጻር ጉዳቱ አነስተኛ ግምት የምንሰጠው አይሆንም ማለት ነው።
አሁን ባለንበት ደረጃ ጉዳቱ ያላገኛቸው የምጣኔ ሀብት ዘርፎች ይገኛሉ? የትኞቹ ናቸው?
ያው እንግዲህ በንጽጽር ነው የምታነሳው አይደለም። መቼም ወረርሽኝ ምን ያህል አስቸጋሪ እንደሆነ ቃላት ማሳነስን መግለጽ የለብንም። ከባድ ፈተና ነው፣ ግን ይለያያል በንጽጽር ደረጃ። ለምሳሌ የግብርና ዘርፉ በተቻለ መጠን የበለጠ እንዲያውም ምርታማ እንዲሆን ለማድረግ ነው የተሞከረው። የምርት ግብዓቶች ሁሉ እንዲደርሱ ከዚህ የፊት ስራ ላይ ያሉ መሬቶች ጾማቸው እንዳያድሩ ያው አንዱ ዋናው ትኩረታችን የህዝባችንን ደህንነትና ኑሮን ጠብቅ ስንል የምግብ አቅርቦትን መረጋጋት ስለሆነ ፋክት የበለጠ ምርታማ እንዲሆን ነው የተደረገው። ሰው ከዚህ አንጻር የተሻለ ውጤት የምናይበትም ዘርፍ ነው የሚሆነው። ኮንስትራክሽን ዘርፉም መጀመሪያ አካባቢ በሰጋ ነው መጠን ሳይሆን በተሻለ ሁኔታ በተለይ ካምፕ ላይ ያሉ አስፈላጊ ጥንቃቄ ተደርጎ ሰዎች እንዳይወጡ እንዳይገቡ ተደርጎ ስራቸውን እየሰሩ እንዲቀጥሉ የተደረገበት ሁኔታ አለ። ሰው ሪሌቲቭሊ የተሻለ ነው ከፈራ ነው አንጻር ማለት ትችላለህ። ኢንዱስትሪውም ላይ በተቻለ መጠን ማኑፋክቸር ወደ ሌላ ስራ መዞር ያለባቸው ኤክስፖርት ላይ ሰማሩ ትንሽ የገበያ ችግር አለባቸው እነሱ ሀገር ውስጥ እንዲያመርቱ ወይም ሌላ ለኮሮና ምላሽ የሚያግዙ እንደ ማስክ አይነት ነገሮች እንዲያመርቱ ለማድረግ ተሞክሯል። በንግግር ነው የምታየው። በንግግር ስታየው አገልግሎቱ በተለይ ቱሪዝም በጣም ተጎድቷል። ከዛ ሌሎች ትሄዳለን፣ ግን አንድም ዘርፍ ምንም አልሆነም ማለት አትችልም። ይህም ለምሳሌ ግብርና ብታነሳ ኦፋን መክሊት የምንላቸው ማህበራዊ መራራቁ ጉዳይ አጠቃላይ የኦፍ ፋርም አክቲቪቲስ ላይ አሉታዊ ተጽዕኖ ይፈጥራል። ሰዎች ከአንድ ቦታ ሌላ ቦታ ስለማይሄዱ ማለት ነው። ግን በንጽጽር ትንክኛን ግብርና አጠቃላይ ኢኮኖሚውንም በተሻለ ሁኔታ መጠበቅ የቻለበት ሁኔታ አለ ማለት ይቻላል።
ቀደም ሲልም የውጭ ንግዱ እንቅስቃሴ በጣም አደጋ ላይ እንደሆነ ሲነገር ነበረ፣ በተለይ ማዕድናትን በተመለከተ። እንደው ከዚህ ካለው ሁኔታ አንጻር ምን ይመስላል ዛሬ አሁን?
አዎ እንግዲህ የውጭ ንግዱ ከሌሎች ሀገሮች ጋር ባለ ግንኙነት ላይ የሚመሰረት ነው። እንዳልኩ ፍላጎት ሲኖር ነው አቅርቦት የሚኖረው። ይህም እንደ ምርት አይነት የሚለያየው ነው። ያው አበባ ለምሳሌ የአበባ ዘርፉ በአጠቃላይ ሆርቲካልቸር፣ በተለይ ደግሞ ፍሎሪካልቸር በተለይ መጀመሪያዎቹ ወራት አካባቢ በጣም በከፍተኛ ሁኔታ ነበር ነው የቀነሰው። አሁን አንዳንድ ሀገራት እየከፈቱ ስለሆነ በመጠኑ ማንሰራራት ጀምሯል። ግን ሙሉ አቅሙን ለመመለስ ጊዜ የሚወስድበት ነው የሚሆነው። በሌላ በኩል እንደ ቡና ያሉ የኤክስፖርት ዘርፎች በአጠቃላይ በዓለም አቀፍ ደረጃም ፍላጎቱ ስላልቀነሰ በንጽጽር ደህና ሆነው የቆዩበት ሁኔታ አለ። የማዕድን ዘርፉ ግን አጠቃላይ መዋቅራዊ ችግሮች አሉበት። እንግዲህ የሀገር በቀል ማሻሻያችን ላይ አንዱ ትኩረት የሰጠነው ዘርፍ የቱሪዝምና ማዕድን እንደሆነ ታስታውሳለህ። የማዕድን ዘርፉ አንደኛ አነስተኛ ማዕድን ላይ ተሰማሩ ማይኒንግ የምንለው የተለየ ድጋፍ ይፈልጋል። በቴክኖሎጂ መታገዝ አለበት። ያው በእጅ የተቆፈረ ወርቅ አይሰበስብም። ያንን የማዘመን ስራ እንደ አንድ ትልቅ ስትራቴጂ የያዝነው ስለሆነ፣ ሁለተኛ ትልልቆቹን ደግሞ የማዕድን አምራቾች የነበረባቸው የቴክኒካል እና የፖሊሲ ችግሮች በጣም በዝርዝር ታይተው የተፈቱ ስለሆነ ይህ ዘርፍ በጣም የሚነቃቃና ትልቅ የእድገት ምንጭ ሆኖ የሚቀጥል ነው። አሁን ስፔሲፊክሊ በእነዚህ ወራት ላይ የሚቀዛቀዝ ቢሆንም ቶሎ ሊነሳና ሊያደርግ የሚችል ዘርፍ ማዕድን ነው ብለን ማንሳት እንችላለን። ኢንፋክት እንደ አንድ የእድገት ምንጭ ኒው ሶርስ ኦፍ ግሮስ ብለን ከለየናቸው ውስጥ አንዱ የማዕድን ዘርፍ ነው።
ከዶክተር ኢዮብ ተካልኝ በኢትዮጵያ ገንዘብ ሚኒስቴር ሚኒስትር ዴኤታ ጋር ኮቪድ-19 በኢትዮጵያ ምጣኔ ሀብት ላይ ስላደረሰውና ከችግሩ ለመውጣት በመንግስት ስለተወሰዱ እርምጃዎች ያደረግነው ውይይት ሰፊ ነው። ቀጣዩን ክፍል ወደፊት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃንና እንግዳውን ዶክተር ኢዮብ ተካልኝን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ቅንብር እንለፍ። የዓለም ጤና ድርጅት የኮሮና ቫይረስ ባስከተለው ቀውስ የተነሳ ከሰሃራ በታች ባሉ አገሮች በወባ በሽታ የሚሞቱ ሰዎች ቁጥር በእጥፍ እንደሚጨምርና በዚህ ዓመት 796,000 ሰዎች ሕይወታቸውን ሊያጡ እንደሚችሉ አስጠንቅቋል። በመላው ዓለም በወባ በሽታ ተጠቂነት ከፍተኛውን ድርሻ የያዘችው ናይጄሪያ ብትሆንም ዓለም መላ ትኩረቱን በኮቪድ-19 ወረርሽኝ ላይ አድርገዋል። በዚህም የተነሳ አብዛኞቹ የወባ ህሙማን የሆስፒታሎችን እርዳታ ባለማግኘታቸው ለአደገኛ ችግር መጋለጣቸው ቸውን አስታውቋል። በጤና ደህንነት ላይ ለመስራት በቅርቡ የተቋቋመውና ዌላ ሄልዝ የተባለው የናይጄሪያ ቴክኖሎጂ ድርጅት በወባ ምርመራ ሂደት ላይ ያለውን ክፍተት ለመሙላት እየሰራ መሆኑን አመልክቷል። ቲሞቲ ኦቤዙ ከአቡጃ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ብሌሲንግ አቹ ለቀናት ያስቸገራትን ትኩሳት ብትቋቋመውም አሁን ግን ምናልባት ወባ ሳይሆን እንዳልቀረ ጠርጥራለች። ለወትሮ ቢሆን ሆስፒታል በመሄድ ትመረመራለች። አሁን ግን በኮሮና ቫይረስ የተነሳ በአካባቢዋ ወደሚገኙ የማህበረሰብ መድኃኒት ቤቶች እየሄደች በአማራጩ የሚሰጠውን የወባ ምርመራ ታደርጋለች። ስለ ዌላ ዌልዝ ቅድመ ምርመራው እንዲህ ትላለች።
I'm used to doing this lab test where you take your blood and tell you to come back here at
the እንደ ድሮ ቢሆን ኖሮ ለምርመራው ደም ሰጥና ውጤቱን የሚቀጥለው ቀን ወይም ከአራት ሰዓታት በኋላ ተመልሰሽ ውሰጂሉ ነበር። አሁን ግን ዌላ ሄልዝ የሚባለው ድርጅት ውጤቱን የሚሰጠው እዚያውና ወዲያውኑ ነው።
እንዲህ አይነቱን አገልግሎት የሚሰጡ በሺ የሚቆጠሩ መድኃኒት ቤቶችን በመላው ናይጄሪያ ዌላ ዌልዝ በዘረጋው የሞባይል ኢንተርኔት አማካኝነት ማግኘት ይቻላል። የዌላ ዌልዝ ቴክኖሎጂ በመላው ናይጄሪያ ያሉትን የአካባቢ መድኃኒት ቤቶች ይጠቀማል። ነዋሪዎች ወደ የሚኖሩበት አካባቢ በመሄድ የወባ በሽታን ቅድመ ምርመራዎችና ሕክምናዎችን በቅርብ እንዲያገኙ ያደርጋል። የመድኃኒት ቤት ባለሙያው ኦሉኩንጋ ኦሊያታን እንዲህ ብለዋል።
I can say 60% of the complaints I have in a day comprise of malaria symptoms.
በቀን ውስጥ ከሚመጡት ሰዎች መካከል 60% የሚሆኑት የወባ በሽተኞች ተመሳሳይ የሆነ የህመም ምልክቶች አሏቸው። ለትኩሳት፣ የሰውነት ህመም፣ ብርድ ብርድ ማለትና አንዳንዶቹም እንደ ሳል ወይም ራስ ምታት ይኖራቸዋል። በስተመጨረሻ ህመማቸው የወባ በሽታ ሆኖ እናገኘዋለን። ስለዚህ በርግጠኝነት የወባ በሽታ ቀድመ ምርመራዎችን እንዲያደርጉ እንመክራቸዋለን።
ናይጄሪያ ከመላው ዓለም የወባ በሽታ ስርጭት 25% የሚሆነውን በመያዝ ከፍተኛውን ድርሻ ትይዛለች። ሆስፒታሎችን ከመያጨናንቁ ህሙማንም አብዛኞቹ በወባ በሽታ የተጠቁ ናቸው። ከኮቪድ-19 ኮሮና ቫይረስ ወረርሽኝ በኋላ ከኮሮና ቫይረስ ውጪ ካሉ ህሙማን ሳይቀር ቁጥሩ እየቀነሰ መምጣቱን ይገልጻሉ። የዌላ ዌልዝ ቴክኖሎጂ መስራች ኔቶ ኤክፔሜ ድርጅታቸው የሆስፒታሎችን ስራ በማቅለል አማራጭ ማቅረብ እንዲህ ይገልጻሉ።
እየተስፋፋ ላለው የወባ በሽታ የምናደርገው የቅድመ ምርመራ ፕሮግራማችን ውጤት እያመጣ ነው። ምክንያቱም ሆስፒታሎች ያለባቸውን ጫና በማቅለል ህሙማንን በማከምና የኮሮና ቫይረስ ተጋላጮችን ህክምና በመከታተል ላይ ብቻ እንዲያተኩሩ በማስቻሉ ነው።
ባለፈው የዓለም ጤና ድርጅት በኮሮና ቫይረስ ወረርሽኝ ሳቢያ የሚደረገው የመከላከል እርምጃ በመቀነሱ ከሳሃራ በታች ባሉ አገሮች በዚህ ዓመት መጨረሻ የሟቾቹ ቁጥር በእጥፍ እንደሚጨምርና እስከ 769,000 ሰዎች ሊሞቱ እንደሚችሉ በመግለጽ አስጠንቅቋል። መንግስታዊ ያልሆኑ በጎ አድራጎት ድርጅቶችና ተቋማት በወባ በሽታ በከፍተኛ ሁኔታ በተጠቁ የናይጄሪያ አካባቢዎች የወባ ትንኞችን የሚከላከሉ መረቦችንና የሚረጩ መድኃኒቶች በመለገስ ላይ ያተኮሩ መሆኑንም ተጠቅሷል። በካቶሊክ እርዳታ ድርጅት የወባ መከላከያ ፕሮጀክት ኃላፊ ሶናቺ አዚሮ እንዲህ ብለዋል።
ከኮሮና ቫይረስ ወረርሽኝ በፊት በነበሩት 10 አመታት በናይጄሪያ የወባ በሽታ በእጅጉ በመቀነስ 42% ወደ 23% ወርዶ ነበር። ያ ትልቅ ስኬት ሲሆን በሚገባ ደግሞ መጠበቅ ያለበት ውጤት ነው። በኮቪድ-19 የተነሳ ቀደም ሲል ያስመዘገብነው ውጤትን ማጣት የለብንም።
የሰዎች መጠጋጋትና እንቅስቃሴ በተገደበበት ዘመን እንደ ብሌሲንግ ያሉት ናይጄሪያውያን ለወባ በሽታ ፈጣን የሆነ እርዳታ ማግኘታቸውና ከኮሮና ቫይረስም መጠበቃቸውን ለማረጋገጥ በዌላ ሄልዝ የተገኘው የቴክኖሎጂ ፈጠራ ፕሮግራም ለወባ በሽታ ለተጋለጠችው ናይጄሪያ አስፈላጊ ነገር ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኛቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ ሁላችንም አብረንን
ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጅ